Gambino COA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንስጥልኝ እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የዛሬ ዕለተ ረቡዕ የካቲት 4 2013 ዓ.ም የጋቢና ቪኦኤ መሰናዶ ጀምሯል። ከምሽቱ ጥንቅሮቻችን መካከል ጥቂቶቹን ልናስተዋውቃችሁ ወደድን። በኮሮና ቫይረስ ምክንያት ለወራት ተዘግተው የቆዩት ትምህርት ቤቶች በፈረቃ ማስተማር ቢጀምሩም ወደርሽኙ ምክንያት የመተዳደሪያ ገበያቸውን ያጡ ወላጆችም የልጆቻቸውን የትምህርት ወጪ ለመሸፈን በመቸገራቸው አንዳንድ ተማሪዎች ወደ ትምህርት ገበታቸው ሳይመለሱ ቀርተዋል።
ተማሪዎች ወደ የራሳቸው ፍላጎት ለማሟላት ስራ መስራት፣ ለምሳሌ መንገድ ላይ ቡና ማፍላት ሊሆን ይችላል፣ መስተንግዶ ሊሆን ይችላል፣ እና የተለያዩ የቀን ስራዎችን ይሰሩ ነበር በኮሮና ቫይረስ ማለት ነው።
በዚህ ዙሪያ ዘገባለን። በሌላ በኩል በቅርቡ የህይወት የቅኝት የተሰኘና በእውነተኛ የግል ተሞክሮች ላይ የተመሰረተ መጽሐፍ ታትሟል።
ኮንኮንታን የደረሰበት ስጦታዎች ወይም ጥያቄዎች በተደጋጋሚ ሲመጡልኝና የመጽሐፉን እስከ መጥራት ደረጃ ላይ ሳደርስ ምንም እንደነበረ የማደርገው ከሰዎቹ ጋር ቁጭ እመጋገራለሁ።
የሰማችኋት የመጽሐፉን ደራሲ ፍጹም አጥናፈ ወርቅ ኪዳነ ማርያምን ነው። በመጽሐፉ ዙሪያ ከጋቢና ቪኦኤ ጋር ቆይታ አድርጋለች። ሌሎች ዘገባዎችም አሉ። መርሃ ግብሩን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር በመሆን አብሬያችሁ አመሻለሁ። አሁን ከዓለም ዙሪያ የተሰባሰቡ አጫጭር ዜናዎችን ይዞ ሀብታሙ ስዩም ይጠብቃችኋል።
አመሰግናለሁ ኤደን። ደቡብ ሱዳን ውስጥ አንድ የሀገሪቱ ሱፕሬም አየር መንገድ አውሮፕላን ለበረራ እንደተነሳ በመውደቁ በውስጥ የነበሩ 10 ሰዎች ሙሉ በሙሉ መሞታቸው ተዘገበ። አውሮፕላኑ ትናንት ማክሰኞ ከቀጥር በኋላ 8 ተሳፋሪዎችና 2 የበረራ ሰራተኞች ይዞ ፒዮሪ ከምትባል መንደር ወደ ጁባ አውሮፕላን ጣቢያ ለመብረር እንደተነሳ ብዙም ሳይቆይ መከስከሱ ነው የተገለጸው። ያደገው ምክንያት እየተመረመረ መሆኑ ተገልጿል። ሱዳን አሸባሪዎችን ከሚደግፉ መንግስታት ዝርዝር በይፋ መሰረዟን ተከትሎ ከአስርት ዓመታት ወዲህ ለመጀመሪያ ጊዜ የዩናይትድ ስቴትስ ባህር ኃይል የሱዳን ወደብን ጎብኝቷል። ዩኤስኤስ ዊንስተን ቸርችል የተባለችው ግዙፏ ሚሳይል መር አውዳሚ የጦር መርከብ ከትናንት በስቲያ ሰኞ ሱዳን ወደብ ስትደርስ የሱዳን ባለስልጣናት እጅግ በጋለና በደስታ ስሜት የተቀበሏት ሲሆን የሱዳን የባህር ኃይል አዛዥ አልናሪ ሐሰን የአሜሪካ ባህር ኃይል ጉብኝቱን ያደረገው በወሳኝ ወቅት ላይ ነው ብለዋል። ሱዳን የሱዳንና የዩናይትድ ስቴትስ ግንኙነት ከተቋረጠ ከ30 ዓመታት በኋላ ዩኤስኤስ ዊንስተን ቸርችል የተባለችውን ግዙፏን ሚሳይል መር አውዳሚ የጦር መርከብ ተቀብላ በማስተናገዷ በጣም ደስተኛ ናት ብለዋል። የፌዴራል የምርመራ ቢሮ ኤፍቢአይ ዲሬክተር ክሪስቶፈር ሬይ እንደ አውሮፓውያን አቆጣጠር ጥር 6 በምክር ቤቱ ህንጻ የተካሄደው ሁከትና ብጥብጥ የጆ ባይደን የምርጫ ውጤትን ለመቀልበስ በትራምፕ ደጋፊ አመፀኞች የተደረገ የአገር ውስጥ ሽብርተኝነት ነው ሲሉ በትናንትናው ዕለት ለዩናይትድ ስቴትስ የተወካዮች ምክር ቤት ተናግረዋል። የአሜሪካ ድምፅ የምክር ቤቱ ዘጋቢ ካትሪን ጊብሰን እንደዘገበችው ዲሬክተሩ ቢሮው ስለ አመፁ የሚያስረዳ ዝርዝር መረጃ አስቀድሞ የደረሰው መሆኑንም ገልጸዋል። እንደ አውሮፓውያን አቆጣጠር ጥር 6 በዩናይትድ ስቴትስ ምክር ቤት ህንጻ ላይ ከተካሄደው የአመፅ ጥቃት ወዲህ ለመጀመሪያ ጊዜ የአሜሪካ ከፍተኛ የህግ አስፈጻሚ ባለስልጣናት ጥቃቱ የአገር ውስጥ ሽብርተኝነት ነው ሲሉ ተናግረዋል። መነሻውም የነጭ የበላይነትን በሚያራምዱ ወገኖች የተካሄደ መሆኑን አስታውቀው በአሜሪካ ደህንነት ላይ ስጋት የደቀነ መሆኑንም ገልጸዋል።
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የጋቢና ቪኦኤ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። ለዕለቱ አብይ አድርገን ወደ ያዝነው ርዕስ እንሻገር። በኮሮና ቫይረስ ምክንያት ለዘጠኝ ወራት ተዘግተው የቆዩት ትምህርት ቤቶች አሁን ላይ በፈረቃ ማስተማር ቢጀምሩም ከትምህርት ገበታቸው ርቀው የቆዩት ተማሪዎች ላይ ያሳደረው ጫና ግን እንደቀጠለ መሆኑን ተማሪዎች ይገልጻሉ። በወረርሽኙ ምክንያት የመተዳደሪያ ገበያቸውን ያጡ ወላጆችም የልጆቻቸውን የትምህርት ወጪ ለመሸፈን በመቸገራቸው አንዳንድ ተማሪዎች ወደ ትምህርት ቤት ሳይመለሱ ቀርቷል። ስመኝሽ የቆየ በዚህ ዙሪያ ተማሪዎችና ወላጆችን አነጋግራ የሚከተለውን አሰናድታለች።
በኮሮና ቫይረስ ወረርሽኝ ምክንያት ትምህርት ቤቶች ተዘግተው በቆዩባቸው 9 ወራት ተማሪዎች ለያለዕድሜ ጋብቻ፣ አስገድዶ መድፈር፣ የጉልበት ብዝበዛና ሌሎች ተያያዥ የስነ ልቦና ችግሮች ተጋልጠዋል። በቤት ውስጥ ሆነው እንዲማሩ ለማድረግ የተደረጉት ጥረቶችም ብዙም ስኬታማ አልነበሩም። እነዚህን ችግሮች ከግምት ውስጥ በማስገባት ትምህርት ሚኒስቴር በወሰደው እርምጃ ካሳለፍነው ጥቅምት ወር መጨረሻ ጀምሮ ትምህርት ቤቶች ተከፍተው ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ተደርጓል። የመማር ማስተማሩ ሂደት የተማሪዎችንና መምህራንን ደህንነት ባስጠበቀ መልኩ እንዲሆንም ያፍና ፍንጫ መሸፈኛ ጭምብል እንዲያደርጉ ርቀታቸውን ጠብቀው እንዲቀመጡና በፈረቃ እንዲማሩ አማራጮች ቀርበዋል። ሆኖም ኮቪድ-19 በተማሪዎችና በወላጆቻቸው ላይ ያሳደረው ጫና ግን አሁንም እንደቀጠለ ብዙዎች ይናገራሉ። በተለይ ወረርሽኙ በኢኮኖሚ ላይ ባሳደረው ጫና ወላጆች የገቢ ምንጮቻቸውን በማጣታቸውና አንዳንድ ልጆች የወላጆቻቸውን ገቢ ለመደጎም ወደ ስራ በመሰማራታቸው ሙሉ ለሙሉ ወደ ትምህርታቸው መመለስ አልቻሉም። ወይዘሮ አልማዝ ወርቁ በባህር ዳር ከተማ ቀበሌ 1 ነዋሪ ሲሆኑ ሁለት ልጆቻቸውን ለማስተማር በከተማው የአውቶቡስ መናኸሪያ የተለያዩ ስራዎችን ይሰሩ ነበር። ኮቪድ-19 ወረርሽኝ ከመጣ በኋላ ግን በመናኸሪያው ስራ መስራት ባለመቻላቸው ገቢያቸው ሙሉ ለሙሉ መቋረጡን ይናገራሉ።
መናሪያ መጣ ነበር ወልና በቃ 5 ሰው ብታመጭ 10 ብር 5 ሰው ብታመጭ 50 ብር ሰራሽ በቃ መናራ የርኩ ማለት ነው። ያመጣው ጧት ለልጅ ሸኛቸዋለሁ ጧት አመጣና ለልጅ ደግሞ 11 ሰዓት ሸኛቸዋለሁ ራሴ። ከዛ ማለት ሰው ምናምን አልተከለከለም መናራ መግባት አይቻልም ምናምን ተብሎ አቆንኩኝ። ምንም ነገር በርበሬም ሽሮም እየገዛለሁ ለስምን ገንበረ ሽሮም በርበሬ ማውን አጥሽ ተምሽጣው ወበርና ነው በአሁኑ ሰዓት ሁሉ ነገር ወበር ነው ያለ። ለለትሽ ጎርሰ መሰምራለ ለልጅ ብሮ ነው።
በገቢያቸው መቋረጥ ምክንያት ወይዘሮ አልማዝ እንደቀድመው ልጆቻቸውን በአግባቡ ወደ ትምህርት ቤት መላክ አልቻሉም። በተለይ የመጀመሪያ ወንድ ልጃቸው የሚማርበት ትምህርት ቤት ርቀት ያለው በመሆኑ ለትራንስፖርት የሚሆን አቅም በማጣታቸው ትምህርቱን እንዳቋረጠ በሐዘን ይናገራሉ።
ለልጆቼ ዩኒፎርም አለ፣ ደብተር አለ፣ ሻንጣ አለ፣ ዲስኩርስ አለ፣ ምሳ አለ፣ ብዙ ነገር ነው ጀራፍ አለ፣ ሲመለሱ ከትምህርት ቤት መክሰስ አለ። አንተ አስቢያለሽ አሴቶ ከፋራም ይባል ዝምባረበት ወንድዮ ደግሞ ድምፅ ቦስ ማቦ ቀበሌ ነው የሚባል ማቦ ቀበሌ ያው ሶፍትዌር አረጥር ቤት ትራንስፖርት አለው ግን በእግሩ ነው የሚሄድ። እሱ ብር ምርጫ ስላለው ሲመጣም ሲሄድም በእግሩ ነው የሚሄድ። አዎ በእግራቸው ነው የሚሄድ። ወይ ታክሲ ከወዳችን ትምህርት ዛሬ ዳቦ ሶስር ገብቶ ለአንድ ሰው ከሁን ዳቦ እኮ ሶስር ነው እዚህኛ እኮ ገብቷል። ደዳ ቦታት መግዣ ጌጣ በታክሲ ሊድርሽ ያስባልሻ እንጂ አንድ ዳቦ ከሆነ ሶስር ገብቷል። ያውም አንድ ዳቦ እንግዲህ ቆራሽ ዳቦ ነው ሶስት እንኳን አይሞላ አንድ ጉሻ ማለት ነው። በልቻችን ነው እንግዲህ እንቀሳቀሱ ታኞችን ለከፉ እዛ ባሪ ገር መንገድ አለ እንደዛው ነው የሚሄድ ራሱ የማረው።
በአዲስ አበባም በተመሳሳይ ተማሪዎች ወላጆቻቸውን ለመደጎም በተለያዩ ስራዎች በመሰማራታቸው ወደ ትምህርታቸው ሙሉ ለሙሉ እንዳልተመለሱ የነገረችን ደግሞ በኮከበ ጽባ ሁለተኛ ደረጃ ትምህርት ቤት የ11ኛ ክፍል ተማሪ ሆነችው ስነዱ ተፈራ ናት።
ተማሪዎች ተስፋ ቆርጠው የራሳቸውን ገቢ የሚያገኙበትን መስራት እንዲያደርጉ አድርጓል ነው ምለው ነው። ከተማሪዎች ወደ የራሳቸውን ፍላጎት ለማሟላት ስራ መስራት ለምሳሌ እንጀር ላይ ቡና ማፍላት ሊሆን ይችላል፣ መስተንግዶ ሊሆን ይችላል እና የተለያዩ የቀን ስራዎችን ይሰሩ ነበር በኮሮና ቫይረስ ማለት ነው። በወንዶች ተማሪ ላይ ስንመለከት ወደ ሱስ እና አልባሌ ቦታ ላይ እንዲሄዱ አድርጓቸዋል።
ተማሪዎች ያጋጠማቸው ያለው የኢኮኖሚ ችግር ብቻ አይደለም። ወደ ትምህርት ቤት መመለስ የቻሉት ተማሪዎች ከትምህርት ገበታ ርቀው በመቆየታቸው ትምህርቱን የመርሳት፣ ሐሳባቸውን የመሰብሰብና በአግባቡ ትምህርት የመቀበል ችግር እንደገጠማቸው ስንዱ ታስረዳለች።
አሁን ትምህርት ከተከፈተ በኋላ የምንማረው በሳምንት 3 ቀን ነው። አንድ ቀን እረፍት፣ አንድ ቀን ትምህርት ያረግን ነው የምንማረው እና ያየሁት ለውጥ የማስታወስ እንትናችን ከትምህርት ገበታ ላይ ለ9 ወር ስላቋረጥን ዝቅ እንዳለ ነው ያስተዋልኩ። ያኔ በጣም ብዙ እንትን ስለነበር ጊዜ ተዘግቶ ስለነበር ትምህርታችንን እንድንረሳ አድርጎናል ኮሮና ቫይረስ ማለት ነው።
ዓለም አቀፉ የሰብአዊ መብት ድርጅት ሂውማን ራይትስ ዋች ባለፈው ዓመት ባወጣው ሪፖርት በኮሮና ወረርሽኝ ምክንያት በአፍሪካ የሚገኙ ትምህርት ቤቶች ከተዘጉ በኋላ ህጻናት ትምህርት እንዳላገኙ ገልጾ ነበር። በርቀት ለማስተማር በተደረገው ሙከራ ተማሪዎች ያገኙት እውቀት እጅግ አነስተኛ እንደሆነም አስታውቋል። እህቶቿን ጨምሮ በቅርብ ያሉ ቤተሰቦቿ በገጠር እንደሚኖሩ የምትናገረው ስነዱ ኮሮና በተለይ ለሴት ተማሪዎች ይበልጥ ከባድ እንደነበር ትናገራለች።
አሁን ለምሳሌ በገጠር ያለ እድሜ ጋብቻ አስገድዶ መደፈር ሊሆን ይችላል። በጣም ስራ ሊበዛባቸው ይችላል እና ጠለፋ የሚታየው በአብዛኛው ጊዜ በሴቶች ተማሪዎች ነው።
የባህር ዳር ከተማ ነዋሪ ሆኖት ወይዘሮ አልማዝ ለጊዜው ጎረቤታቸው በነጻ እንዲጠቀሙ የፈቀዱላቸውን ኤሌክትሪክ ተጠቅመው ከሚሸጡት የድንሽ ጥብስ በሚያገኙት ገቢ ሴት ልጃቸውን ወደ ትምህርት ቤት እየላኳት ቢሆንም የሷንም ወጪ መሸፈን ካልቻሉ እንደመጀመሪያ ልጃቸው ትምህርቷን ልታቋርጥ ትችላለች የሚል ስጋት አላቸው። ለአሜሪካ ድምጽ ለተጠናከረው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
መንሽንና እንግዶቿን እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን ጋቢና ቪኦኤ ነው። ይህንን መሰናዶ የምናዘጋጅላችሁ በኮቪድ-19 ምክንያት ከየመኖሪያ ቤታችን ሆነን ነው። ወደ ተከታዩ ዘገባ ደግሞ እንለፍ። የህይወቴ ቅኝት 264 ገጾች ያሉት በአንዲት ኢትዮጵያዊት ሴት እውነተኛ አጋጣሚዎችና ተሞክሮዎች ላይ የተመሰረተ መጽሐፍ ነው። የመጽሐፉ ደራሲ ፍጹም ኪዳነ ማርያም ስትሆን ለእናቷ ክብር ስትልም ፍጹም አጥናፍ ወርቅ ኪዳነ ማርያም በማለት የእናቷን ስም በማካተት መጽሐፉን አሳትማለች። ፍጹም ባለፈው 20 አመት በተለያዩ ተቋማት ውስጥ በሰራችባቸው ጊዜያቶች ውስጥ እጅግ ብዙ ጾታዊ ትንኮሳዎችን ማስተናገዷንም ትናገራለች።
የህይወቴ ቅኝት ይዘቱ በህይወቴ ዙሪያ ነው። ከልጅነቴ ጀምሬ አሁን ደረስኩበትን ነው ለወጣቶች ለማስተላለፍ የፈለኩት። ግን በጣም ትኩረቴን ያደረኩት በስራ ህይወቴ ላይ ነው። ምክንያቱም ሁላችንም እንደምናውቀው ወደ ስራ ህይወት ከገባን በኋላ የራሳችንን ህይወት ራሳችንን የምንመራው፣ ያንን ደግሞ ስንመራ በጽሁፍ ወይም ደግሞ በስልጠና የተሰጠን ነገር የለም። ስለዚህ በስራ ህይወት ስንገባ ከተለያዩ ስራ እድሜ ክልል ያሉ ሰዎች ከኃላፊዎቻችን ሴቶችም ወንዶችም እንዲሁም ደግሞ ከተለያዩ ሙያ ያላቸው ሰዎች ጋራ ነው ተቀናይተን በስራ አለም የምንኖረው እና አንዳንድ ከፍታዎችና ዝቅታዎች ያጋጥማሉ። በተለይ ግጭቶችም ጭምር ያጋጥማሉ እና ግጭቶች ደግሞ የሚመጡት እኛ ብቻ መልካም ስለሆነን ሌሎች ሰዎች ጥሩ ስለሆኑ ሳይሆኑ ቀርቶ ሳይሆኑ ሁላችንም የራሳችንን ያደግንበትን ያለፍንበትን የህይወት ተሞክሮ ይዘን ነው እንደወረደ ያለምንም ስልጠና የምንቀላቀለው እና ብዙዎቻችን በስራ ህይወት ስንገባ ደስተኞች አንሆንም። እኔ ያንን ነው እንግዲህ ለማሳየት የጠነኩት። በተለይ ደግሞ ሴት ስትሆኚ በሴትነትሽ ምናልባት ከወንድ አለቃሽ ጋር ወይም ከወንድ የስራ አጋሮችሽ ጋር የሚመጣልሽ ጥያቄዎች አሉ። አንዱ በዋናነት ስራ ላይ ያለ የጾታዊ ትንኮሳ ሲሆን፣ ሌላው ደግሞ እንደዚሁ በስራ ላይ በተለይ ኃላፊም ሆነሽውን አቻም ሆነሽውን ስራውን አትችለውማ ወይም አታውቀውም በሚል በማሳነስ ነገር አለ። ለሴቶች የሚሰጡ የተለመደ ነገር እና እኔ በእነዚያ ነገሮች አልፍ ያለው እንደ ሌሎቹ ሴቶች ሁሉ። ግን ምንድነው ከዚህ በፊት ያለፍነው ሴቶች ወይም ከዚህ ቀደም ቀድመው ያለፉ ሰዎች ምናልባት ወይኔ ስላላጋጠመኝ እንደሆነ አላውቅም፣ ብዙ የተጻፈ ነገር አላገኘሁም። ልምዳቸውን ያካፈሉን ሴቶች ብዙ የሉም።
በስራ ቦታ የሚያጋጥሙ ጾታዊ ትንከሳዎች ቀድመው የሚለዩባቸው የራሳቸው ምልክቶችም እንዳሏቸው ፍጹም ታስረዳለች።
እውነት ለመናገር አንድ ጣትነት ደረጃ ላይ የደረሰች ሴት ያቀታታል ብዬ አላስብም ለመለየት። ምክንያቱም አንደኛ ሁሉም ወንዶች ጾታዊ ትንኮሳ ውስጥ ይሳተፋሉ ማለት አይደለም። ምንድናቸው ምልክቶቹ? ቀላል ናቸው። አንደኛ ሻይ ቡና ትባባያለች ከስራ ባልደረቦች ጋር ስትባባዩ ጭውውትሽ ወሳኝ ነው። ምን አይነት ጭውውት ነው የምትጨዋወቱት? ምን አይነት ቀልዶችን ነው የምትቀላለዱት? እነኚህ ጾታ ተኮር ወይም ሴክስ ተኮር የሆኑ ደርቲ ጆክስ የሚባሉ አሉ። ለምሳሌ አንዳንድ ጊዜ እነሱ ራሱ አጋላጮች ናቸው። እነኚህ ቋንሻ ጆኮች ነው የሚባሉት። ቀልድ ክፋት የለው። ያቀልድ ግን እኔ ብሆን ኖሮ ምን አደርግ ነበር፣ አንቺ ብትሆኚ ኖሮ ምን ታደርጊ ነበር ወደሚለው ይሄድና ከዛም በኋላ አንፈታተንም ሊመጣ ይችላል። ያንን ወንድ ያንን ቀልድ ስላወራልሽ በነገር ውስጥ ሴቶችም እንደዛ የሚያደርጉ አሉ። እንደዚህ አይነት እንትኖች ራሳቸውም ወንዶችን የሚገፋፉት ትጋጋሚሆኛል። ሁሉም በወንዶች መሳበብ የለበት። ስለዚህ እንዲህ አይነትን ነገር አቮይድ ማድረግ ነው። ሌላ ምልክት ምንድን ነው? ብዙ ጊዜ ኃላፊ ከሆነ ለምሳሌ በስራ ሰዓት መሰራት ያለበትን ስራ ይህንን ነገር አንሽተን መስራት አለብን ይሻል ለምሳሌ ይላሉ ብዙ ጊዜ ወንዶች። ማና ማና የሚያመሸው ብለን መጠየቅ መቻል አለብን። እኔና አንቺ እንበቃለን ካሉሽ እውነትም ለስራው ሊሆን ይችላል፣ ነገር ግን ለስራው ላይሆን ይችላል ብለሽ መጠርጠር አለብሽ። በጣም አባዳት ስራ እኮ ከሆነ እንደውም የሰው ኃይል ተጨምሮ ሌሎቹም ማምሸው አለባቸው ብለን መማገት አለብን። እኔ እንደሱ ነበር ታደርግ የነበረው። እንዲሁም መጨረሻ ላይ የሚሆኑ ይሄ የአንቺ ኃላፊነት ስለሆነ ከአንቺ ድምጣ ነው ማምሸት አለብኝ ለምሳሌ አብሎኛ እንዲያለቃ ምንድን ያልኩት ኦኬ እንደዛ ከሆነ እንግዲህ ቤቴ ብቻ ነው ማነሳው ብዬ ስራውን ይዤ ቤት ሄዳለሁ አልኩኝ። መውጣታችን ከቤት ተባለ እሱ እንግዲህ አምጥቼ አልሰራም። ምክንያቱም እኔ አንድ ወንድና አንድ ሴት ቢሮ ውስጥ ማንሸት ለስማችንም ለክብራችንም ለስራውም ጥሩ አይደለም። ምናልባት ሰውዬው ላያስብ ይችላል፣ ግን አሰበም አላሰበም ብቻችንን ማንሸታችን ወይም ለሁኔታዎች ገፋፊዎች ስለሆኑ ያንን ሴቶቹ አቮይድ ማድረግ አለባቸው።
በተጨማሪም ሴቶች እራሳቸውን ማብቃት ላይ መስራት አለባቸው ትላለች።
ሌላ ምንድነው? እራሳቸው ሴቶቹ እራሳችን ላይ መስራት አለብን። ሁሉ ጊዜ ሴቶች ከአለቆቻቸው ወይም ከስራ አጋሮቻቸው ጋር እንደዚህ አይነት የጾታዊ ትንኮሳ ውስጥ የሚገቡትና በቀላሉ በዛው ጭንቅ ብሎ የሚቀሩት ምንድነው? የሆነ የሚሞሉት ቀዳዳ የሚሸፍኑት ቀዳዳ ይኖራቸውና ወይ ከመሬ ደርስበታለሁ ብሎ አለማሰብ፣ ወይ እጁ አይሰጠኝም ብሎ ያለማሰብ፣ ያለመሞከር አላለም በራሳቸው ላይ ዝግጅነት ዝግጅት ሳይኖራቸው ሲቀርብ እንደ ቀላል አማራጭም የሚያውታሉ። መጨረሻ ላይ ግን ቀላል ያልሆነ በጣም የከበደ አማራጭ ሆኖ በስራ ቦታ ላይ አለቃሽም ሆነ ከስራ ባልደረባሽ የምትፈጽሙ የጦታዊ ግንኙነት ህይወት ዘመንሽን በሙሉ ይዞ የሚሄድ ምንም አይነት ክብር እንዳይሰጥሽ የሚያደርግ አንቺ የምትሸማቅጭበት ነገር ስለሆነ እኔ ሴት ወጣት ሴቶች በፍጹም በፍጹም ያንን እንደ አጭር አቋራጭ እንደ ማለፊያ ቀላቅያ ባይቆጥሩት መልካም ነው ብዬ ላለ ነው።
ፍጹም በስራ ቦታ ላይ የሚያጋጥም ትንኮሳን ለማስቆምም ከራሷ ተሞክሮ በመነሳት የተለያዩ ምክረ ሀሳቦችንም ጠቁማለች።
ትንኮሳን የደረሰበት ትንኮሳዎች ወይም ጥያቄዎች በተደጋጋሚ ሲመጡልኝና የመስሪያ ቤትን እስከ መጥራት ደረጃ ላይ ሲያደርሱኝ ምንድን ነበር የማደርገው? ከሰዎቹ ጋር ቁጭ ብዬ እነጋገራለሁ። ደፋ አርገኝ እኔ ከልጅነት ጀምሮ የውይይት ችግር የለብኝም። መጀመሪያ በጸባይ ነው የምነጋገረው። ነው እኔ የመጣሁት ለስራ ነው አንተ የመጣኸው ወንድ ልክ ተቆኑ እርሶ የመጡት ለስራ ነው። ስለዚህ ስራችንን አርተን እንስራ። ከዛ አይሆንም ብለው በጣም የሚያስገድደኝ መስሎኝ ከታየ አንዱ የተጠቀምኩበት መሳሪያ እኔ አይደው ነው ለሌሎች ይጠቅም እንድናናገር ኦኬ፣ ይህን ነገር ለሌሎች አማክራለሁ እላቸዋለሁ። ምን ብለሽ ስልም ኦኬ ከልም ደነት ጥያቄ ጠይቆኝ ነበረ ምን ይመስላቸዋል እላቸዋለሁ። ምናልባት ከሁለታችን ማጥባትኛ እንደሆነ እኔ ካልገባኝ ይመስላሳብኛል ስል ሰዎችን የማሸማቀቅ ነገር አለ። አይ ቲንክ ይሄኛው አካሄዴ በጣም ለብዙዎቹ ወንዶች በትንሽ ወደኋላ እንዲያደርጉልኝ እንደ ወደኋላ እንዲመለሱ አርጓቸዋል። ነገር ግን ብዙ ጊዜ ወንዶች እኔ ያየሁት ነገር ከልምድ ካስቆምሻቸው በኋላ መልሰው እንትን ነው የሚሆኑብሽ፣ ጠላት ነው የሚሆኑትና እንዲሁ ሲገቡና አሁን የኔን በስራ ውስጥ ያለ እጸት ወይም ደግሞ ችግር እየፈለጉ አጉልቶ በማሳየት ስራ ላይ በጣም በደል ደርሶብኛል። በጣም ይሄ አንድ ፈተና ነው። ግን እኔ ያንን ደግሞ አወዳደር ነበረ ስራዬ ላይ የሚደርሰውን እንተ በደንብ በስራ ወጥዋለሁ ወይም ዲፌንድ አረገዋለሁ ወይም ምንድን ነው ባሰጠዋለሁ ራሴን ለማሳመን እሞክራለሁ። ካልቻልኩም ስራውን ለቅቄ እሄዳለሁ። ምክንያቱም ባለሙያ ነኝ፣ ሌላ ሴት እንደምቀጠር አውቃለሁ። ካልሆነ ደግሞ ሴቶች ጓደኞች አሉኝ፣ እንደ ወንድም የሆኑ ወንድም ጓደኞች አሉ። ስለዚህ ለእነሱ በማውራት ሀሳብ በማግኘት ብዙ ጊዜ ሰዎች የሚጎዱት በተለይ በጾታዊ ጥቃት ላይ አፍኖ በመያዝ ነው። አንድም የነሱ ብቻ ችግር ይመስላቸዋል፣ ሁለተኛ ነገር ደግሞ እሷ መልሳ ጥፋተኛ ናት ትባላለች፣ እንዲህ አርጋ ነው ወይም እንዲህ ለብሳ ነው ወይም ከተቋቋለች ነው ይሉኛል ብላ ስለምታስብ አትናገር። የማትናገርበት ሰዓት እሷ ናት የምትጎዳው።
የህይወቴ ቅኝት መጽሐፍ ደራሲ ፍጹም ሴቶች እርስ በርስ መደጋገፋቸው መሰረታዊ ነገር መሆኑንም ትገልጻለች። ለዚህ ደግሞ ለመጽሐፉ መታተም የኢትዮጵያ ጽኑ ሴቶች ማህበር ኤውብ አባላት ያደረጉላትን አበርክቶትም በዋናነት ታነሳለች።
መጽሐፍ መታተም በጣም ከባድ ነው። ለምሳሌ አሁን የኔ መጽሐፍ የሚታተመው እቁብ ነው። የኤውብ ጓደኞቼ በዚህ አጋጣሚ በጣም ማመስገን እፈልጋለሁ። መጽሐፍሽ መጽሐፍ ሆኖ መውጣት ማየት እንፈልጋለን ብለው እቁብ ተሰብስቦ ነው መጽሐፍ የታተመው እና ይሄ ማህበራዊ ትውሽታችን እንዲፋፋ በዚህ አጋጣሚ እህትና ማችነታችን ወንድምና እህትነታችን እንዲጠናከር በቁብን በእንደዚህ አይነት ትውሽቶቻችን እንዲጠናከር በዚሁም ማሳሰብ እወዳለሁ።
የህይወቴ ቅኝት የተሰኘው መጽሐፍ በኤውብ ቢሮ እንዲሁም ወርሃዊ መርሃ ግብሮች ላይ የሚሸጥ ሲሆን ደራሲዋ በግል በርከት አድርገው ለሚያዙም እራሷ እንደምታደርስ ገልጻለች። በተለይም አዲስ ተመራቂ ሴት ተማሪዎች ቢያነቡት በስራ ዓለም ሊያጋጥሟቸው ለሚችሉ ነገሮች ዝግጁ እንደሚያደርጋቸውም ጠቁማለች። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ጋቢና ዝናቤ መደመጡን ይቀጥላል። በትላንትናው ምሽት መስተናዷችን gratitude initiative የምስጋና ተነሳሽነት ተቋም መስራች ከሆነው ግርማ ቢሻው ጋር ቆይታ አድርገን ነበር። ግርማ በግለሰቦችና በማህበረሰቦች መካከል የምስጋና ባህልን በማሳደግ የተሻለ መግባባትን ለመፍጠር እያደረገው ስላለው ጥረት አጫውቶናል። ወጣቶች በአሉታዊ ክስተቶች ውስጥ መልካም እሳቤዎችን ሊያሳድጉበት ስለሚችሉባቸው አግባብ ከመያስረዳበት የመጨረሻው ክፍል ቆይታ ይደመጣል። አሰጋጁ ሀብታሙ ስዩም ነው።
ምንድነው ማከል መፈልገው ነገር ምንድነው? ላይፍ ራሱ ጊፍት መሆኑን መመልከታችን ራሱ የሚያመጣው ያስተሳሰብ ለውጥ አለ ማለት ነው። ሰዎችን የምናይበት ራሳችን የምናይበት ከሰዎች ጋር ባለን ሪሌሽንሺፕ ላይ የሚያመጣው ለውጥ አለ ማለት ነው። ስለዚህ ችግሮችን ታክል አናደርግም ማለት ሳይሆን ነገር ግን ችግሮችን ታክል የምናደርግበትን አንግል ይለውጣዋል። ያ ፖዚቲቭ ኢነርጂ ሪሊዝ እንዲሆን positively engaged in on problem solve ለማድረግ ያደርጋል ማለት ነው። ኔጌቲቭ የሆነና በቃ በጎን ላይ ውቀትን ቅና ያልሰጠ አገናኘት በሚሆንበት ጊዜ ኔጌቲቭ የሆነ አትሞስፌር ነው የሚፈጠረው። ስለዚህ you know እኛም engaged ለማድረግ አቅም አይኖርንም፣ ነገሮችን ታክል ለማድረግ አቅም አይኖርንም፣ ሌላውንም ደግሞ የሚያነሳሳ አይሆንም ማለት ነው።
በእናንተ ተቋም ድረገጽ ላይ ሰዎች በህይወት ዘመናቸው መልካም ያደረጉላቸውን ሰዎች ጠቅሰው የምስጋና መልእክት ጽፈዋል። አንተም ለአባትህ መልካም መልእክት ጽፋን በብያለሁ። ከሰማሃቸው ወይንም ካስተናገድካቸው የምስጋና መልእክቶች ልዩ ሆኖብኛል የምትላቸው ሁሉንም ባይሆንም የተወሰኑትን እስቲ ይዘታቸው ልታጋራን ብትችል።
ህዝብን የሚያገለግሉ ተቋማት አስተማሪዎችን፣ ዶክተሮችን እንደዚህ እንደገናም ደግሞ ቻሪቲዎችን ጋብዘን ለሰጡት አስተዋጽኦ ምስጋና ያቀረብንበት ጊዜ ነበርና ያ በተለይ እኔ በጣም በነካኝ ሁለት ነገር ሁለት ተቋማት አንደኛው ሆምለስ እኔ የሚያገለግል ድርጅት ለረጅም ዓመት ቤት የሌላቸውን መንገድ ላይ መንገድ አዳሪዎችን ቤት እንዲያገኙ ጥረት የሚያደርግ እውቅና ምን ብዙ ሰውም የማያውቀው እንደገናም ደግሞ ያው የተቸገሩ ሰዎችን የሚረዳ ስለሆነ ችግረኞችም ደግሞ እንዲታወቁ ያው ችግራቸው እንዲታወቅም የማይፈልጉ ስለሆነ ለእነሱ እውቅና መስጠታቸው በዛ ጊዜ ውስጥ ምስጋናን ለእነሱ ለሰሩት ስራ ማቅረባችን ምን ያህል ኢንካሬጅ እንዳደረጋቸው የተናገሩት እና እንዴት ከዛ በኋላ በስታፉ በቲሙ ላይ በሰራተኞቹ ላይ ሁሉ ምን አይነት ትልቅ ኢንካሬጅመንት አግኝተውት ያላወቁት ኢንካሬጅመንት እንደሆነ ያንን ለመስማት ችያለሁኝ። ያ ኢንካሬጅ አድርጎኛል ነው በድርጅት ደረጃ ማለት ነው። ግን እኔ እንደው በግል ደረጃ የገጠመኝን ብነግርህ ደስ ይለኝ። በ2018 ይመስለኛል እና አንድ እዚህ ለንደን ውስጥ ከተማ መሀል ወደ ምሽት ላይ ጓደኛዬን ጠብቃለሁ። እዛ ቆሜ ጓደኛዬን እየጠበኩኝ ያለሁኝ ሁለት እንግሊዞች ባልና ሚስቶች ናቸው። በጣም ኤሌጋንትሊ የለበሱ ምን ያሉ በጣም ፖሽ እንደሆኑ ያስታውቃል። አጠገብ የመጣው ቆሙ። እነሱ ፒክ የሚያደርጋቸውን ሰው ነው የሚጠብቁት። እና ከዛ በኋላ ሴትየዋ የሚያልፉ ሁለት ሰዎች በጀመሩት ንግግር ጀመር ነው ማለት ነው ከኔ ጋር። እና ምን አለችኝ ሴትየዋ፣ እኔ በጣም በሀገሬ በብሪትን በጣም አፍሬያለሁኝ በጣም አፍራለሁኝ አለችኝ። እና ለምንድን ነው የምታፍሬው አልኳት። እና ተመልከት፣ የማይግሬሽን ህግ ተመልከት፣ ያለውን ዘረኝነት ተመልከት፣ ያለውን ጥላቻ የሄት ክራይም በተለይ በሙስሊሞች ላይ የሚደረገውን አቀስቅሳ በጣም ብዙ ችግሮችን ዘረዘረችልኝ ማለት ነው። ኦብቪስሊ እኔ ያው አፍሪካዊ ጥቁር ስለሆንኩኝ ያው በችግሮቹ ላይ ተጨማሪ ችግር እንድጨምር ነው ወይ ደግሞ እንድስማማ አትሊስት እንድስማማ ወይ ደግሞ ተጨማሪ ችግር እንዳቀርብ ነው የጠየቀችኝ። በኋላ ምን አልኳት፣ እኔ ይቅርታ አድርጊልኝ ከአንቺ ሀሳብ ጋር አልስማማም አልኳት። እና ለምንድን ነው የማትስማማው አለችኝ። አይ ምክንያቱም እንግሊዝ አንቺ እንዳልሻቸው እነዚህ ክፉ ነገሮች ብቻ ያለችበት ሀገር ሳትሆን በጣም ብዙ በጎ ነገሮች ያሉባት ሀገር ናት ብዬ በጎ የተለማመድኩትን በጎ ነገሮች ዘርዘርኩላት ማለት ነው። ከዛ በኋላ ምናለች፣ በጣም ተገረመች እና ምናለች፣ እንዴ አንተ ይቅርታ አድርግልኝ ከየት ነው የመጣኸው? እንዴት እንደዚህ ብለህ ስለ እንግሊዝ ልትናገር ትችላለህ? አለች። እኔ የመጣሁት ከኢትዮጵያ ነው፣ የመጣሁት በ1990 ላይ ነው የመጣሁት። እና ስመጣ ኤርፖርት የሚቀበለኝ ሰው ኤክስፔክት አድርጌ አልነበር የመጣሁት፣ ግን ተቀበላችሁኝ፣ ከዛ ቤት አገኘሁኝ። ከዛ በኋላ ደግሞ የምኖርበትም ገንዘብ ይሰጠኝ ነበረ፣ ድጋፍ አገኝ ነበር። ከዛ በኋላ ትምህርቴ የምማርበት እድል አገኘሁ። ከዛ በኋላ ስራም ደግሞ ከዛም ለሶሳይቲ ኮንትሪቢዩት የማደርግበት ሁኔታ ላይ ደረስኩኝ። ስለዚህ ስለ እንግሊዝ ሳውራ በፍጹም ከክፉ ልጀምር አልችልም፣ ነገር ግን በጎውን ነገር ከመናገር ነው ያለውን ጀነሮሲቲ የተለማመድኩትን ጀነሮሲቲ አፕሪሺየት ከማድረግ ነው መጀመረው ከግራቲቲዩድ ነው መጀመረው አልኳት። ይገርም ነገር ዛ በጣም ተሽት ከመሆነ የተነሳ ማልቀስ ጀመረች ማለት ነው። እና ምን አለች እኛ ነን እንጂ እንደውም በጣም ልናመሰግን የሚገባው እንግሊዝ የት ሆን ነበር ማይግራንት ኮሚኒቲ ባይኖር ኖሮ የት ሆን ነበር ብላ ሆስፒታሎች የተለያዩ ስራዎችን በቀጠቀሰች ማለት ነው። ሶ በዛ ጊዜ እኔ የተጎዳሁበት ነገር ቢኖር ያጋጠመኝ ኔጌቲቭ ነገር ቢኖር ብነግራት ልትሰማኝ ሬዲ ነበረች። ያ ደግሞ ወደ ሪኮንሲሊየሽን ወደ ዩ ኖ ኒካ ያለውን ቁስል የማፈወስ ወደዛ ሊያደርስ ይችል ነበረ ማለት ነውና ይሄንን ይሷ ከዛ ጊዜ በኋላ አይ አም ሹር ስለ ማይግራንት ኮሚኒቲ ያላት አስተሳሰብ ተቀየረ ማለት ነው። ይሄንን ማሰው የሰዎችን አመለካከት የሚቀይሩ የግራቲቲድ ኮንቨርሴሽኖች ገጥመውኛል።
እናንተ ተቋም ተቀማጭነቱ በእንግሊዝ ሀገር ነው። ወደ ኢትዮጵያና ወደ መሳሰሉት ሀገራት እየሰራችሁት ያለው ስራ እንዲስፋፋ የማድረግ እቅድ አላችሁ ወይ?
አለና እዚህ ይሄንን ተቋም ሎንች ስናደርግ የኢትዮጵያ አምባሳደር እዚህ ሀገር እንግሊዝ ሀገር ያሉትም አምባሳደር አጋጣሚውን አግኝተው በኦንላይን ስለነበረ ለመካፈል እድል አግኝተዋል። ከእሳቸውም ጋር የመነጋገርም አጋጣሚዎችን አግኝቻለሁኝ። ግን በዚህ ጊዜ ነው ብዬ ባልልም፣ ነገር ግን እዚህ እንግሊዝ ሀገር እንዲሆኑልን የምናስባቸው ሁለት ኢቨንቶች አሉ። እንደገናም ደግሞ ሁለት ቀኖች አሉ ግራቲቲዩድን በተመለከተ በተያያዘ መልኩ እዚህ ሀገር ተቀባይነት እንዲያገኝ የምናስበው አላማ ያደረግነው እና እነሱ መሆናቸው ኢትዮጵያም ሆነ ሌላ ቦታ ለምናደርጋቸው ይህንን ባህል ወደፊት ለማስፋፋት ለምናደርጋቸው ነገሮች በጣም የምንናገረው ነገር ይሰጠናል ብዬ አስባለሁ።
አቶ ግርማ ቢሻው እጅግ በጣም አመሰግናለሁ። የምስጋና ተነሳሽነት ወይም ግራቲቲዩድ ኢኒሽቲቭ መስራች ነህ። መልካም ምሽት ይሁንልህ። ቸር ነገሮች ሁሉ እንዲገጥሙህም እመኝልሃለሁ። በጣም አመሰግናለሁ።
በጣም አመሰግናለሁ። እኔም
በልደና ሰንብት አንተ መከራ ችግር ቤትን ሲሞላ ያየ አይደለው ፍቅር ጉርብትናችን በዚህ አብቅቷል ወዳጅ ደናውን ልበል አትድረስብኝ ከደጄ ቻው 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 ጥሩ ነይ ደናሁን በል ደናውን ላንሲ ፍቅር ሸውበቴ ድራደራበት ብርሃት ተክቶት ሸማረበተ ብላሸት ፊቴ የልባኖ ውርጃ ይብቃት ብሎ ዛሬ ታበተ ሽልማት ለኔ የተባለች ይቻት አጋሬ ተሰጠች ምን ትጠብቃለ
አድማጮቻችን፣ የዛሬ ጋቢና ቤ መሰናዳችንን እዚህ ላይ አጠናቀቅን። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ ገጻችን ቪያም ሀሪክ ላይ በትዊተር ሚሉ ሃሽታግ ጋቢና ቤ በመጠቀም አድርሱ። ጋቢና ቤ @ቪኦኤኒውስ.ኮም የኢሜል አድራሻችንን ተጠቀሙ። 202076379 202076379 እዛ ላይ ከደወላችሁልንና መልእክት ካስቀመጣችሁልን ይደርሰናል። በፕሮግራሙ አርቶት ሰለሞን አባተ፣ በቅንብሩ ኤልያስ አስማረ፣ እንዲሁም በመስተንግዶ እኔ ኤደን ገረመው ከአሜሪካ ድምፅ ዘጋቢዎችና ባለሙያዎች ጋር አብረናችሁ አምሽተናል። አብራችሁን ስለነበራችሁ እያመሰገንን በዚሁ እንሰናበታለን። ደህና ደሩ።
አበባን መስሎ መልክ የሚበዛን ሆነ ፍካቱ መልሶ I'm not going to be able to do it.
It's just enough.